እንደምታነብባችሁ ተስፋ አደርጋለሁኝ። እንዲሁ ለማያያዝ ያህል ባለፈው ሳምንት የተነጋገርንባቸውን ጥቂት ነገሮች ተከስ አርጌ ወደ ዛሬው ክፍላችን እንገባለን። ሐዋርያው ጳውሎስ ምዕራፉን ገና ሲጀምር በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጢሞቴዎስ ወንድሙም በማለት መልእክቱን እንደጻፈ ባለፈው አይተናል። በተለይ የእግዚአብሔር ፈቃድ የሚለው ላይ ትኩረት ሰጥቼ ነበረ። የእግዚአብሔር ፈቃድ እንዳለ፣ የሰውን ፈቃድ እንዳለ፣ እንዲሁም የሰይጣን ፈቃድ እንዳለ ስናጠና ጳውሎስ በራሱ ፈቃድ በተጓዘበት ጊዜ ምን ያህል አስቸጋሪ ሰው እንደነበረ፣ ምን ያህል ለጥፋት ተዘጋጅቶ እንደነበረ፣ እንዳውም በሐዋርያት ሥራ ምዕራፍ 9 ላይ ክፍሉን ኢንዲቴል አላየነውም፣ ክርስቲያኖችን ለማሳሰር የትዕዛዝ ወረቀት አስወጥቶ ሲሮጥ ጌታ በመንገድ ላይ እንደተገናኘው፣ ከዛ በኋላ እጁን እንደሰጠና ፍጹም የሆነ ለውጥ እንዳደረገ፣ የራሱን ፈቃድ በተከተለበት ጊዜ ለጥፋት ሁለንተናው የተሰጠ ሰው እንደሆነ ተመልክተን ነበረ። የዚያኑ ያህል ጌታን ካገኘ በኋላ ደግሞ ፍጹም ለውጥ በሕይወት ሆኖ የእግዚአብሔርን ፈቃድ ለማድረግ ብቻ የተሰጠ ሰው እንደሆነ ተመልክተናል። እንዳውም በሚያጋጥመው ሁሉ አንድ ጊዜም በእግዚአብሔር ላይ ሲያማርር አናየው። ይልቁንም የእግዚአብሔርን ፈቃድ ለማድረግ እሺ ብሎ እጁን ከሰጠ በኋላ በሕይወቱ ላይ የደረሰው ነገር በጣም የሚያሳዝን ነበረ። ከአንድ መከራ ወደ ሌላ መከራ እየተዘዋወረ ነበር። እንዳውም መግቢያው ላይ ስንነጋገር ይህንን መልእክት እንኳ የጻፈው በእስር ቤት በሮም እስር ቤት እያለ ነበር እና ስለዚህ ይሄ ሰው የእግዚአብሔርን ፈቃድ በሕይወቱ ለማድረግ የከፈለውንም ዋጋ ተመልክተናል። የእግዚአብሔርን ፈቃድ ደግሞ የምንረዳው አንደኛ መጀመሪያ የተገለጸልንን የእግዚአብሔር ፈቃድ አሜን ብለን ተቀብለን ለዛ ለእግዚአብሔር ፈቃድ ስንታዘዝ እንደሆነ አይተናል። እግዚአብሔር ፈቃዱን በእያንዳንዳችን ሕይወት እንዲገልጽልን የልባችን ምኞት ነው። ይሁን እንጂ እግዚአብሔር ፈቃዱን የሚገልጽልን ደግሞ በእኛ መታዘዝ ውስጥ ነው። ስለዚህ እግዚአብሔር መጀመሪያ የገለጸልንን ፈቃዱን ስንታዘዝ ሌላውን እንደሚገልጽልን በፊልጶስ ሕይወት አይተናል። ታስታውሳላችሁ የሐዋርያት ሥራ ምዕራፍ 8 ላይ በተለይ ምዕራፍ 7 ላይ ጻድቁ እስጢፋኖስ በድንጋይ ከተወገረ በኋላ በኢየሩሳሌም በነበሩ ደቀ መዛሙርትና ሐዋርያት ላይ ብዙ ስደት ተነሳ። ከዚህ የተነሳ በዛን ጊዜ የነበሩ አማኞች በየቦታው እንደተበተኑ ምዕራፍ 8 ላይ ሄዳችሁ ስታነቡታ ያላችሁ እና ከዚህ የተነሳ ፊልጶስ ወደ ሰማሪያ ሄዶ ወንጌልን መስበክ ጀመረ። በሰማሪያ ከተማ ውስጥ ታላቅ ስራ ነው የተሰራው። ብዙ ሰዎች ዳኑ። በአጋንንት የተያዙ ሰዎች ተፈወሱ። በበሽታ የተያዙ ሰዎች ተፈወሱ እና የእግዚአብሔር ስራ አስደናቂ በሆነ መንገድ መሰራት ተጀመረ እና በዚህን ጊዜ የሚያስደንቅ ነገር በዚህ ሰው ህይወት ውስጥ እንደሆነ እናያለን። የጌታ መልአክ መጥቶ ወደ ጋዛ ምድረ በዳ ሂድ ይለዋል እና ይሄ መቼም ብዙ የሚያጠያይቅ ነገር ነበረ ለፊልጶስ። ፊልጶስ ግን ምንም ጥያቄ ሲጠይቅ አናይም። ሊጠይቅ የሚችለው ብዙ ነገር ነበረው። እንዴ ብዙ ነገር እዚህ ተስተካክሏል፣ ብዙ ነገር ተመቻችቷል፣ ስራው በጣም ሰፊ ነው ሊል ይችል ነበር። ነገር ግን ከእግዚአብሔር የመጣለትን መልእክት ሲሰማ በቀጥታ ወደዛ ምድረ በዳ ሄደ። ወደ ምድረ በዳ ከሄደ በኋላ ማንን ያገኘው? ኢትዮጵያዊውን ጃንደረባ ነው ያገኘው። ይገርማችኋል፣ የእግዚአብሔር ፈቃድ ወደ ምድረ በዳም ወስዶ አንድ ሰው ወደ ኢትዮጵያ የሚሄድ ሰው ወንጌልን ይዞ እንዲሄድ ይህንን የእግዚአብሔር ባሪያ ወደዛ እንዲሄድ ያዘዋል። ፊልጶስ ለእግዚአብሔር ትእዛዝ፣ ለእግዚአብሔር ፈቃድ ራሱን በማስገዛቱ ተነስቶ ወደዛ ወደ ምድረ በዳ እንደሄደና ከዛ በኋላ ደግሞ ኢትዮጵያዊው ጃንደረባ እንዳገኘውና ያለን ኢትዮጵያዊው ጃንደረባ በሰረገላው ሆኖ ወደ ኢትዮጵያ በምድረ በዳ በኩል እየተጓዘ ነበር ያለው። እየተጓዘ ሳለ ግን የኢሳይያስን መጽሐፍ ኢሳይያስ ምዕራፍ 53ን ያነብ ነበር እና ይሄንን ያነበበ ሲሄድ ፊሊጶስ ወደርሱ ቀርቦ የምታነበውን ታስተውለዋለህን አለው። ይህንን የሚያስረዳኝ ሳይኖር እንዴት አስተውለዋለሁ አለ። ከዛ በኋላ ወደ ሰረገላው እንዲገባ እንዲፈቅድለት ጠየቀው። ገባ እና ዝርዝሩ ስለ አዳኙ ስለ ኢየሱስ ክርስቶስ ካስተማረው በኋላ ያ ጃንደረባ አምኖ እንደ ተጠመቀ እናነባለን። ከዛ በኋላ ፊሊጶስን መንፈስ ደግሞ እንደገና ነጥቆ እንደወሰደው ተመልክተናል። እንግዲህ የእግዚአብሔር ፍቃድ በሕይወታችን የሚሰራው አስቀድሞ በመጀመሪያ ለገለጸልን ፍቃዱ ስንታዘዝ ያንን ስንፈጽም ቀጥሎ ሌላውን በሕይወታችን እንደሚያደርግ የመሳሰለውን ሐሳብ ተነጋግረናል። እግዚአብሔር ይመስገን ዛሬ የምንመለከተው እዛው ቆላሲያስ ምዕራፍ 1 ላይ ነን። ከቁጥር 3 እስከ 6 ያለውን ክፍል እናያለን። በመጀመሪያ ግን ወደዚህ ክፍል ከመግባታችን በፊት አንድ መዝሙር ላሰማችሁና ጸልየን የዛሬውን ትምህርታችንን እንመለከታለን። የሚወደን እግዚአብሔር አምላካችንን በጣም እናመሰግናለን። ጌታ አምላካችን ታላቅ አምላክ ነው፣ እውነት ነው። ለእሱ ሊሰገድለት እርሱን እናመሰግነው የተገባ ጌታ ነው። የጌታ ስም የተባረከ ይሁን። እንጸልያለን። እስቲ ጌታ እግዚአብሔር ዛሬ ደግሞ በመካከላችን ሆኖ እንዲያስተምረን ይህ ጊዜ በከንቱ ዝም ብለን ትምህርት አድንቀን የምንሄድበት ሳይሆን ለነፍሳችን ለእኛነታችን የሚቀረን ነገር እንዲኖር እስቲ ሁላችንም በጌታ ፊት እንጸልያለን። እንጸልይ። የዘላለም አምላክ እግዚአብሔር፣ ምሕረትና ቸርነት ያንተ የሆነ እግዚአብሔር፣ ሁሉን የምታደርግ ሁሉን የምትገዛ እግዚአብሔር፣ እነሆ ጌታ ሆይ በፊት ሁላችን አለን። በዚህ ሰዓት ጌታ ሆይ ቃልህን ስናጠና ወገኖቼንም እኔንም ደግሞ እግዚአብሔር አምላካችን ሆይ ለነፍሳችን አንተ እንድትናገር የምንነጋገርበትን ነገር እናስተውለው ዘንድ እንድትረዳን በውስጣችን የሚቀር እግዚአብሔር የውስጣውን እኛነታችንን የሚለውጥ ነገር እንዲሆን እንድትረዳን እለምናሃለሁ። እግዚአብሔር አምላካችን ሆይ በዘመናት ሁሉ ጌታ ሆይ በአንተ ላይ የታመኑትን የማጥል አምላክ ነህ። እናመሰግንሃለን። ይልቁንም በዚህ በመጨረሻው ዘመን እግዚአብሔር ሆይ እነሆ ከምን ጊዜውም በላይ በፊትህ እንድንተጋ ቃልክን እንድናጠና ጸጋህን እንድታበዛልን እለምንሃለሁ። አንተ አስተምረን በጌታ በኢየሱስ ስም አሜን። ዛሬ እንግዲህ የምንመለከተው ቅድም እንዳልኳችሁ ስድስት ያለው ነው እና ይህንን ክፍል እስቲ እናያለን። ስለ እናንተ ስጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ ይላል ሐዋርያው ጳውሎስ። በእግዚአብሔር መንፈስ እየተመራ ይጽፍ ስለነበረ ገና ከመጀመሪያው ላይ የነዚህን በችግር ውስጥ ያሉ የቆላሳያስ ክርስቲያንን ልብ የሚሰበስብ መልእክት ነው የሚጽፍላቸው። በጣም ደስ ይላል። በተለይ በችግር ተናውጠው ያሉ ሰዎች፣ ግራ ገብቷቸው ያሉ ሰዎች እውነቱ የትኛው ነው፣ የእግዚአብሔር ሐሳብ በዚህ ጉዳይ ላይ ምንድን ነው ብለው ግራ በተጋቡበት ጊዜ ይህንን የመሰለ ቃል ሲጽፍላቸው ልባቸው ምን ያህል እንደሚሰበሰብ ምን ያህል እንደገና ተስፋቸው እንደሚጠነክር ማስተዋል አያስቸግርም። ስለ እናንተ ስንጸልይ እንደሚጸልይላቸው ነው የሚናገረው። በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ፣ አንድ ቀን አይደለም ሁልጊዜ እናመሰግናለን ይላል። እግዚአብሔር ይመስገን። እንዴት ደስ ይላል። ስለነዚህ ሰዎች በምጽፈው መልእክት ላይ የሚጀምረው በምንድን ነው? ገና ከመጀመሪያው ከበረከታቸው ይጀምራል። ምንድን ነው የነበራቸው በረከት? አንደኛው በክርስቶስ ያላቸው እምነት ነው። ለሰው ሁሉ የመጀመሪያው ነገር በክርስቶስ ያገኘው እምነት ነው። ለመቆም ይሆን ለመዋጋት ይሆን ለመጽናት ይሆን እምነት መሰረታዊ ነገር ነው። ስለዚህ በክርስቶስ ካላቸው እምነት ይጀምራል። ሁለተኛው ነገር ምንድን ነው? ለቅዱሳን ሁሉ ስለነበራቸው ፍቅር እግዚአብሔርን ደግሞ ያመሰግናል። አዎ፣ ይሄ መቼም ሁላችን እንደምናውቀው ዋናው መሰረታዊ የመጽሐፍ ቅዱስ ትምህርት እርሱ ነው። በቃ ጌታችን ኢየሱስ ክርስቶስን ከገናናው ክብሩ ያወረደ ራሱ ብቅ አድርጎ ስጋ እንዲለብስ ያደረገ ፍቅር ነው። ይሄ ፍቅር በክርስቶስ ኢየሱስ ከማመናቸው የተነሳ ይሄ ፍቅር በመካከላቸው ነበር። ምንም እንኳን በሐሰት ትምህርት ወዲያና ወዲህ ብትተነገሙም እነኚህ ሰዎች በእነሱ መካከል ለእርስ በርሳቸው የሚታይ መሰረታዊ ነገር ነበረ።
አንድ ነገር ቢኖር ፍቅራቸው ነው። አንዳቸው ለሌላቸው የነበራቸው ፍቅር ነው። በራእይ መጽሐፍ ላይ ስታነቡ የቀደመውን ፍቅርን ትታል ኮሪት እንደወደቅ አስብ የሚል ቃል ታያላችሁ። ዛሬ የቤተ ክርስቲያን መሰረታዊ ችግር ይሄ ይመስለኛል። ይሄ በእውነታ ላይ የተመሰረተው ፍቅር አይደለም፣ የአጋፔን ፍቅር፣ አንዱ ለሌላው ራሱን የሚሰጥበት ፍቅር። ስለዚህ ለቅዱሳን ሁሉ የነበራቸውን ፍቅር እያነሳ ይጽፋል። ስለ ዘላለም ሕይወት የነበራቸውን ተስፋ እያነሳ ይጽፍላቸዋል። በኢየሱስ ክርስቶስ ከማመናቸው የተነሳ የዘላለም ሕይወት ተስፋ አላቸው። አራተኛው ሐሳብ የወንጌሉን እውነት ስለ መስማታቸው ይጽፍላቸዋል። ከዚህ ከወንጌል እውነት የተነሳ በእነዚህ ሰዎች ሕይወት ውስጥ ፍሬ እንዳለ ያሳስባቸዋል። እንግዲህ ከዚህ የተነሳ ጳውሎስ ይህንን መልእክት ሲጽፍ በመጀመሪያ ለእነኚህ ሰዎች እንደሚጸልይላቸው ይናገራል። እየሰማችሁኝ እንደሆነ እርግጠኛ አይደለሁም፣ እስቲ ምልክት አድርጉ። ምናልባት ዝም ብዬ ብቻዬን እየሰማችሁኝ ነው? አንዳንድ ምልክት አድርጉልኝ። እሺ፣ እግዚአብሔር ይባርካችሁ። ጳውሎስ ለጸሎት የመጀመሪያው ስፍራ ሲሰጥ እናያለን። የሁሉ ነገር መሰረት ያለው በጸሎት ላይ ነው። ከመጸለይ ያቆመበት ጊዜ አልነበረውም። በሮሜ ምዕራፍ 1:9 ላይ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ ይላል። ብዙ መልእክቶቹን ስትመለከቱ ሐዋርያው በዚህ ጉዳይ ላይ ያተኩር ነበረ። ምክንያቱም ጸሎት የሁሉ ነገር መሰረት ነው። የሰማይ በሮች የሚከፈቱት በጸሎት ነው። ጳውሎስ ይህንን አጣርቶ ያውቃል። ስለዚህ እነዚህ በችግር ውስጥ የሚያልፉትን ሰዎች ለማጽናናት የሚጀምረው ስለ እናንተ እየጸለይኩ ነው እያለ ነው። ጳውሎስ ጸሎቱ ዝም ብሎ ይህንን ስጣቸው፣ ያንን አድርግላቸው የሚል ነገር አልነበረም። ጸሎቱ መሰረታዊ የሆነ ጸሎት ነበረ። በኤፌሶን ምዕራፍ 1:16-18 ይህን ክፍል እናነበዋለን። ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም ይላል። አለፍ አለፍ እያልኩ ነው የማነበው። ሁሉን ቁጥር እናንተ አንብቡት ወይም ኖት የምትይዙ ያዙ። ደግሞ አለው ስለ እናንተ እያመሰገንኩ ስጸልይ ስለ እናንተ ማሳሰብን አልተውም ይላል። አስቸጋሪ በሆነ ሁኔታ ውስጥ ቢያልፉ በዛ ውስጥም ሊያጸናቸው የሚችል እግዚአብሔር እንደሆነ ስለሚያውቅ ስለ እነዚህ ምዕመናን መጸለዩን ያቆመበት ጊዜ የለም። የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁኝ ይላል። የክርስቶስን ማንነት፣ ክርስቶስን ማወቅ በሚያጋጥመን ነገር ሁሉ ጸንተን እንድንቆም የሚያደርገን ነገር ነው። ሰው የሚያምነውን አምላኩን በማያወላውል ሁኔታ ካወቀ ምንም አይነት ፈተና ይደርስበት ከፈተናው ሊያሻግር የሚችል ሊያስመልጥ የሚችል ጌታ እንዳለ በማወቁ ይጽናናል። እንዳውም ለዕብራውያን በዕብራውያን መልእክት ምዕራፍ 12 ከቁጥር 1 እስከ 3 አንብቡት በኋላ የእምነታችንን ራስና ፈጻሚውን ተመልክተን ሩጫችንን በትዕግስት እንሩጥ ይላል። እና በዛ ክፍል ላይ ስታነቡ ገና ደም እስከ ማፍሰስ ድረስ አልተዋጋችሁም ይላል። ክርስቶስን ማየት ክርስቶስ ያለፈበትን እንድናስብ ያደርገናል። እርሱ አምላክ ሆኖ ስልጣን ኖሮት እስከ መስቀል ሞት ድረስ መታገሱ የእግዚአብሔርን ፈቃድ በሕይወት ውስጥ ለማድረግ እንዲሁም የመጣለትን ዓላማ ለመፈጸም ብሎ ነው። ወገኖቼ እኔና እናንተም ይህንን ስናውቅ እግዚአብሔር በሕይወታችን ውስጥ የሚያደርገውን ድንቅ ነገር ማየት እንችላለን። በተለይ ለኤፌሶን በጻፈው መልእክት ላይ ቅድም ባነበብነው ላይ የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። የሚገርማችሁ ነው፣ እግዚአብሔር የጥበብንና የመገለጥን መንፈስ ሲሰጥ አንድ ሰው በመንፈሳዊ ሕይወቱ ነገሮችን ሁሉ አስተውሎ እንዲገነዘብ ያደርገዋል። በአንደኛ ነገሥት ምዕራፍ 3 ከቁጥር 5 እስከ 15 አናነበውም? እግዚአብሔር በሕልም ለንጉሥ ሰለሞን ተገልጾለት ምን እንድሰጥህ ትፈልጋለህ? የምትጠይቀኝን አደርግልሃለሁ እንዳለው እናያለን። ለምነኝ አለው ሰለሞን። ይገርማችኋል፣ ከጠየቀው ነገር አንዱና ዋናው ጥበብንና ማስተዋልን እንዲሰጠው ነው። እንደዚህ እንደ አሸዋ የበዛውን ሕዝብ ለመምራትና ለማስተዳደር እኔ ገና ግራና ቀኙን ማላቅ ሰው ነኝና ጥበብንና ማስተዋልን ስጠኝ ብሎ ለመነ። ያ ነገር እግዚአብሔርን ደስ እንዳሰኘው እዛ ስፍራ ላይ ሄዳችሁ ስታነቡ ታያላችሁ። እንዳውም እግዚአብሔር በዛ ስፍራ ላይ ምንድን ነው ያለው? ይህንና ያንን ብትጠይቀኝ መልካም ነበር፣ ነገር ግን አሁን ይህን ስለጠየቀኝ አንተ ያላሰብከውንና ያልጠየቀውን ብልጽግናንና ሀብትን እሰጥሃለሁ ብሎ እንዳለው ክፍሉን ሄደን ስናነብ እናያለን። ምናልባትም ለትምህርታችን እንዲሆን ዝም ብዬ በሀሳቤ ያለውን ነገር ነው ያልኳችሁ። አውጥተን ሄደን እናነበዋለን። አንደኛ ነገሥት ምዕራፍ 3 መሰረታዊ ነገር ስለሆነ ነው መጽሐፍ ቅዱሳችሁን የያዛችሁ። አንደኛ ነገሥት ምዕራፍ 3 ላይ እንዲህ ይላል፣ እግዚአብሔርም በገባኦን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን አለ። ሰለሞንም አለ፣ እርሱ በፊትህ በእውነትና በጽድቅ በልበ ቅንነትም ከአንተ ጋር እንደሄደ ከባሪያህ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነ በዙፋኑ ላይ የሚቀመጥ ልጅ ሰጥተዋል፣ ታላቅ ቸርነትን አቆይተለታል። አሁንም አቤቱ አምላኬ ሆይ እኔ ባሪያ በአባቴ በዳዊት ዙፋን አንግሰኸኛል፣ እኔም መውጫውንና መግቢያውን የማላቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥከው ሕዝብህ ስለ ብዛቱም ይቆጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብህ ላይ መፍረድ ይችል ዘንድ መልካሙንና ክፉንም ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው፣ አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። አይገርማችሁም? እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትን የጠላቶችህንም ነፍስ ሳትለምን ይህን ነገር ለምንሃልና እኔ እንደ ቃል አድርጌ ልሃለሁ። እነሆም ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ እያለ ይለዋል። ይገርማችኋል እንግዲህ ጳውሎስም ትኩረት ይሰጠው የነበረ ለክርስቲያኖች የውስጥ የልቦና አይናቸው እንዲከፈት የጥበብንና የመገለጥን መንፈስ እንዲሰጣቸው ነው። በዛን ጊዜ ይህም የልቦና አይኖቻቸው ሲበሩ የመጥራቱ ተስፋ ምን እንዲሆን፣ የርስቱ ክብር ባለጠግነት ምን እንዲሆን፣ ለምናምን ከሁሉ የሚበልጥ ኃይሉ የኃይሉ ታላቅነት ታውቁ ዘንድ ነው ይላል። እንደገና በኤፌሶን 3:14 ላይ ከአብ ፊት እንበረከካለሁ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር ይላል። በውስጥ ሰውነታችሁ በኃይል እንድትጠነክሩ፣ ይሄ የጳውሎስ ጸሎት ነው። ልክ ለቆላሲያስ ሰዎች እንደጸለየ ለኤፌሶንም ሰዎች ይጸልይ ነበረ፣ ለሮሜም ሰዎች ይጸልይ ነበረ፣ በፊልጵስዩስም ላሉ ሰዎች ይጸልይ ነበረ። በጠቅላላ በመልእክቶቹ በተደጋጋሚ እነዚህን ሀሳቦች ሲያነሳ እናያለን። ወገኖቼ የሰው መሰረታዊ ችግር ከውስጥ ነው ያለው። በዚህም ምክንያት ይሄ የእግዚአብሔር ባሪያ ለምእመናን እንደሚጸልይ እናያለን። ጳውሎስ የጸሎት ሰው ነበረ። በእርግጥ እግዚአብሔር በኃይል የተጠቀመባቸውን ሰዎች ስንመለከት ሕይወታቸው የጸሎት ሕይወት ነበረ። እንግዲህ በመንፈሳዊ ሕይወታቸው ችግር ውስጥ ላሉ ሰዎች ከዚህ በላይ የሚያጽናና ልባቸውን ውስጥ የሚደግፍ ምን ነገር አለ? ይህንን ሁላችሁም የተለማመዳችሁ ይመስለኛል። እኔም ተለማምጄዋለሁ። ችግሩ ስትገቡ ግራ ሲገባችሁ አንድ ወንድም ወይም አንዲት እህት ደውላ እየጸለይኩልህ ነው፣ አይዞህ፣ እግዚአብሔር በዙፋኑ ላይ ነው፣ ይህም ያልፋል፣ ከዚህም ትወጣዋለህ፣ አይዞ ሲሏችሁ እንዴት ልባችሁ ደስ ይሰኛል? ተስፋ ቆርጣችሁ ከሆነ እንደገና ተስፋችሁ ይጠገናል። ጨለመባችሁ ከሆነ ከጨለማው ባሻገር ያለውን ነገር ማየት ትጀምራላችሁ። ወገኖቼ የእግዚአብሔርን ፈቃድ የምንረዳውና መመሪያም ከእግዚአብሔር የምንቀበለው በጸሎት ነው። ቃሉን ስናነብ እግዚአብሔር በቃሉ ይናገረናል። ስንጸልይ እኛ ወደ እግዚአብሔር እንቀርባለን፣ ለእግዚአብሔር እንናገራለን። የዛን ጊዜ የእግዚአብሔርን አዳኝነት በሕይወታችን እናያለን። እግዚአብሔር በሕይወታችን የሚሰራው እኔና እናንተ እግዚአብሔርን ስንሻ ነው፣ እግዚአብሔርን ስናነጋግር ነው። እግዚአብሔር ሲናገረ ማዳመጥ ስንችል ነው። ከዚህ የተነሳ ነው ጳውሎስ ሕይወቱን ስትመለከቱ ሁልጊዜ የጸሎት ሕይወት ነው። የቆላሲያስን ምዕመናን ሁኔታ ከሰማበት ጊዜ አንስቶ ይጸልይ ነበረ። ስለ ቆላሲያስ ምዕመናን ችግር ብቻ ሳይሆን መልካም ነገራቸውንም ሰምቷል። ስለሆነም ከጉድለታቸው ሳይሆን ከመልካም ነገራቸው ይጀምራል። እንዴት ድንቅ ነው! ስለተዘጋጀላቸው ተስፋ፣ ስለ እምነታቸው፣ ስለ ፍቅራቸው፣ ለእርስ በርሳቸው ስለ ነበራቸው ፍቅር ይናገራል። እነዚህ ለቆላሲያስ ምዕመናን የጻፋቸው መልእክቶች ዛሬ የኔና የናንተ መልእክቶች ናቸው። የክርስትና ሕይወት መሰረቶች ናቸው። ሐዋርያው በአንደኛ ቁም የሚበልጠው ፍቅር እንደሆነም ጽፏል። ለማንኛውም ክርስቲያን እምነት፣ ተስፋ፣ ፍቅር የሕይወቱ መሰረት ነው። ለዚህ ነው የዕብራውያን ጻፊ በዕብራውያን 11 ቁጥር 6 ዕብራውያን 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ያለው። ወገኖቼ ይሄን ልብ ብላችሁ አድምጡ። ያለ እምነት በእግዚአብሔር ስም ብዙ ነገር ማድረግ ይቻላል። ማስተማር ይቻላል፣ መዘመር ይቻላል፣ መስጠት ይቻላል፣ ሌላም ሌላም ብዙ ነገር ማድረግ ይቻላል። እግዚአብሔር ግን ደስ የሚሰኘው በእምነት በምናደርገው ነገር ነው። የቆላሲያስ ክርስቲያኖች በኢየሱስ ክርስቶስ ከማመናቸው የተነሳ በሰማይ የተዘጋጀላቸው ነገር ወደፊት ሊያገኙት ያለውን ነገር ተስፋ በማድረግ ለቅዱሳንም ሁሉ ፍቅራቸውን በመግለጽ ይመላለሱ ነበር። ክርስቲያን የሚኖረው በተስፋ ነው። ተስፋ ሰው ከሌለው በዚህ ዓለም ላይ የመኖሩ ነገር እየተሟጠጠ ይሄዳል። ታውቃላችሁ አይደለም? ብዙ ሰዎች የራሳቸው ህይወት ወደ ማጥፋት ደረጃ የሚመጡት ተስፋ ሲቆርጡ ነው። እቅዳቸው ያሰቡት ነገር ሲጠፋ፣ ያለሙን ነገር ሲጠፋ በቃ ተስፋ ይቆርጣሉ። በዛን ጊዜ አይነ ልቦናቸውን ወደ እግዚአብሔር ማንሳት ሳይሆን ለጠላታቸው ኢላማ ተመቻችተው ይቀመጣሉ። እሱ የሚላቸውን ነገር ማውጠንጠን ይጀምራሉ። በአእምሯቸው ውስጥ የእሱን ካሴት ማጫወት ይጀምራሉ። ከዛ በኋላ በራሳቸው ላይ ይፈርዳሉ። ስለሆነም ጳውሎስ በእናንተ መካከል ስለሆነው ነገር ሰምተን እግዚአብሔርን እናመሰግናለን ይላቸዋል። የተሰጣችሁ ተስፋ አስቀድማችሁ የሰማችሁት ወንጌል የተነገራችሁ እርሱ ነው። በወንጌል ወደ እናንተ የመጣው ያ ተስፋ ዛሬም የጸና ነው፣ እውነት ነው። ዙሪያችሁን ስታዩ ብዙ ፈተና ደርሶባችኋል። ይሁን እንጂ በእናንተ ህይወት ደግሞ ያለው ነገር ታላቅ ነው። ይህንን ነገር ያገኛችሁት ከራሳችሁ ሳይሆን እግዚአብሔር በእናንተ ካደረገው የተነሳ ነው ይላቸዋል። ለኤፌሶንም ምእመናን ሲጸልይ የልቦናችሁ አይኖች ሲበሩ የተጠራችሁበት ተስፋ ምን እንደሆነ ታውቁ ዘንድ ይላል። ይህንን መልእክት የጻፈው ጳውሎስ የራሱ የልቦና አይን የበራለት ሰው ስለነበረ ነው። ታስታውሳላችሁ በሐዋርያት ሥራ ምዕራፍ 9 ቁጥር 18 ላይ ሐናንያ መጥቶ ከጸለየለት በኋላ ከአይኑ ላይ እንደ ቅርፊት ያለ ነገር ወደቀ ይላል። ያለማስተዋል ቅርፊት፣ የክፋት ቅርፊት፣ የጥፋት ቅርፊት ከአይኑ ላይ ወደቀ። ወዲያው በመንፈስ ቅዱስ ተሞላ፣ ወዲያውም አየ ይላል። ከዛ በኋላ የነበረው እይታ እንደ ቀድሞ አልነበረም። የልቦና አይኑ፣ የውስጥ አይኑ በራለት። ለጥፋት ይሮጥ የነበረ እግሩ አሁን ለልማት መሮጥ ጀመረ። ወገኖቼ ዛሬም የብዙ ሰው ችግር ይሄ ይመስለኛል። መጽሐፍ ቅዱስ በግልጽ የሚናገረው ነገር ቢኖር ይሄ ነው። መጽሐፍ ቅዱስን በአእምሮ ማወቅ አይደለም ቁም ነገሩ፣ ክርስቲያንም ተብሎ መመላለስ አይደለም ቁም ነገሩ። ቁም ነገሩ ያወቁትን በስራ ላይ ማዋል፣ ባወቁት መኖር፣ እሱ ነው በመንፈሳዊ ህይወታችን ሊያሳድገን የሚችል ወደ እግዚአብሔር ሊያቀርበን የሚችል። እስቲ ዛሬ እያንዳንዳችን በዚህ ሰዓት ራሳችንን እንይ። በጌታ ኢየሱስ በማመናችን እግዚአብሔር ያዘጋጀልንን ርስት በተስፋ እየተጠባበቅን ነው? ለመሆኑ ተስፋ የምናደርገው ነገር ምንድን ነው? በቀን ውስጥ አእምሯችንን የያዘ ልባችን ያረፈበት የምንሮጥለት ነገር ምንድን ነው? እስቲ ቆም ብለን ተስፋ የምናደርገውን ነገር እናስብ። ከዚህ ዓለም ባሻገር የምንጠባበቀው ተስፋ የምናደርገው ነገር አለን ወይ? ክርስትና ከጊዜያዊ ኑሮ ያለፈ ነገር ነው። ሐዋርያው ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ከቁጥር 3 እስከ 5 ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንዴት ደስ ይላል! ይህንን ክፍል እንደገና አነበዋለሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት ይባረክ ይላል። እግዚአብሔር ይመስገን። እንዴት ደስ ይላል! እስቲ እዚህ ጋር ላቆምና እስካሁን ያነሳናቸው ነጥቦች ላይ እናንተ ደግሞ በልባችሁ የተሰማችሁን እንድትጨምሩ ለእናንተ ጊዜ ልሰጣችሁ ፈልጋለሁ። ሐዋርያው ጳውሎስ የቆላስያስን ሰዎች በክርስቶስ ያላቸው እምነት፣ ለቅዱሳን ሁሉ የነበራቸው ፍቅር፣ ስለ ዘላለም ሕይወት የነበራቸውን ተስፋ፣ ይህንንም ደግሞ በወንጌል እውነት መስማታቸውንና ፍሬያቸውም እየታየ እንደሆነ ይገልጽላቸዋል። እነኚህ ነገሮች መሰረታዊ ነገሮች ናቸው። በዚህ አንጻር እስቲ እግዚአብሔር በልባችሁ ያመጣውን ነገር ደግሞ ጥያቄ ወይም ደግሞ አስተያየታችሁን ጨምሩና ወደሚቀጥለው ክፍል ከመሄዳችን በፊት ለእናንተ ጊዜ ልስጣችሁ። ማይክ ፍሪ።